በኢትዮጵያ ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት እንዲራዘም ተደርጓል። አዋጁ ተግባራዊ በሆነባቸው የመጀመሪያ ወራት ታስረው የተፈቱ ሁለት ወጣቶችን አነጋግረናል። የሕግ ባለሙያም ይዘናል። ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር፣ በፍቃዱ ኃይሉ ደግሞ የዞን 9 አምደኛና ጸሐፊ ነው። ጽዮን ግርማ የሕግ ባለሙያውን አቶ ሙሉጌታ አረጋዊን ጨምራ በተራዘመው አዋጅ ዙሪያ ተከታዩን ዘግባለች።
ከመስከረም 28 2009 ዓመተ ምህረት ጀምሮ በኢትዮጵያ የታወጀውና ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ ሊጠናቀቅ 7 ቀናት ብቻ ሲቀሩት አዋጁን የሚያራዝም ሌላ ውሳኔ በሕዝብ ተወካዮች ምክር ቤት አባላት ተላልፏል። መጋቢት 21 2009 ዓመተ ምህረት ለመደበኛ ስብሰባው የተሰየመው የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ያቀረቡትን ሪፖርትና ለአራት ወራት ይራዘም ጥያቄ ተቀብሎ አጽድቆታል። ለአስቸኳይ ጊዜ አዋጁ እንዲራዘም በምክንያትነት ከተጠቀሱት አንዱ ደግሞ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ እንዲራዘም ፍላጎት በማሳየቱ እንደሆነም ተገልጿል። ይህን ምክንያት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት 7 ቀን ህዝብ ተወካዮች ምክር ቤት ተገኝተው ይፋ አድርገውት ነበር።
በተደረገው የህዝብ አስተያየት ጥናት ወደ 82% የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል።
ጠቅላይ ሚኒስትሩ በወቅቱ እንደተናገሩት አዋጁ ጸንቶ በሚቆይበት ጊዜ ውስጥ ጥናቱን ለምክር ቤቱ አቅርበው እንደሚያጸድቁም አስታውቀው ነበር። ይህን ከተናገሩ ከ15 ቀናት በኋላ አስቸኳይ ጊዜ አዋጁ ለአራት ወራት መራዘሙ ይፋ ተደርጓል። የመጀመሪያው አዋጅ በወጣበት ወቅት ታስረው የተሐድሶ ስልጠና በሚል የሚሰጠውን ስልጠና ወስደው ከተለቀቁት መካከል አንዱ በአምቦ ዩኒቨርሲቲ ወሊሶ ካምፓስ የስራ አመራር መምህር የሆነውና የኢንተርኔት ላይ አምደኛው ስዩም ተሾመ የበዛው ህዝብ የአስቸኳይ ጊዜ አዋጁን ተቀብሎታል፣ ተስማምቶበታል የሚለውን ሐሳብ አይቀበለውም።
ይሄ ታማኝነት አለው ብዬ መቀበል በጣም ይከብዳል። 80% የሚሆን ሰዎች የሀገሪቱ እንደዚህ ያለ የዳሰሳ ጥናት መካሄዱን እና እንደዛ መባሉን ይሄ እንደው ያው የተለመደ በፖለቲካ ፍጆታ ሲጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስደው የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን ይህን ስርዓቱን መታፈኑን አምኖ ተቀብሎ እንደው 80% የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው። ምክንያቱም ማንም መታሰር አይፈልግም፣ ማንም ሀሳቡን እንዳይገልጽ መገደብ አይፈልግም እና እኛ ፈልገን ይሄ የሆነው የሚለው ነገር የሚያስገድ አይመስለኝም።
አዋጁ የሚገድበው የሰውን ልጅ መብቶች በመሆኑ ይህ የሚያስደስተው ሰው አለ ብሎ ማመን እንደሚከብደው ነው የሚናገረው መምህሩ ስዩም። የህግ ባለሙያ የሆኑት አቶ ሙልጌታ አረጋዊ በምን አይነት ዘዴ ነው 82% የሚሆነው ሰው ወዶታል የሚል ጥናት የተገኘው ሲሉ መልሰው ጥያቄ ያቀርባሉ።
ጠቅላይ ሚኒስትር ኃይለ ማርያም ሲናገሩ ነው የሰምቻለሁ በቲቪ ከ80 ወይም 82% በላይ ኢትዮጵያ ህዝብ ስቴት ኦፍ ኢመርጀንሲ እንዲራዘምልን ብለዋል። ወን የኢትዮጵያ ህዝብ እንደዚህ ብለዋል ካሉ ጠቅላይ ሚኒስትሩ ብሎ ሊሆን ይችላል። ግን ያልገባኝ እኔ ምንድን ነው 82% ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ስራ የዋለው ይሄ ቁጥር ለማግኘት ማለት ነው? አንድ እሱ ነው። ሁለተኛ ከዚህ በፊት ቁጥር ተሰርቶ ያውቃሉ? የዚህ ሀገር የኢትዮጵያ ህዝብ ስሜት ፍላጎት ለማወቅ ተመሳሳይ የሆነ ዘዴ ጥቅም ላይ ውሎ ኢትዮጵያ ስሜት የተለካበት ጊዜ ነበረ ወይስ አሁን መጀመሪያ ጊዜ መጀመሩ ነው? እንደዚህ የኢትዮጵያ ህዝብ የሚፈልገው ነገር መንግስት ማድረግ የሚፈልግስ ከሆነ የኢትዮጵያ ህዝብ ከኢትዮጵያ መንግስት የሚፈልገው ይሄን ብቻ ነው ወይ? ይሄን ያውን ፈልጎ ከሆነ ማለት ነው። ማለት በራሱ በዚህ መንግስት በራሳቸው ጠቅላይ ሚኒስትር ኃይለ ማርያም በተደጋጋሚ የሚነገርን የኢትዮጵያ ህዝብ መልካም አስተዳደር እንፈልጋለን ብለዋል። የኢትዮጵያ ህዝብ ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናትን ጠይቁልን ብለዋል። የኢትዮጵያ ህዝብ ከኪራይ ሰብሳቢዎች ጠብቁን ብለዋል። ኢትዮጵያ ከቀማኞችና ከወረበሎች ከኮራፕተሮች ጠብቁን ብለዋል እያሉ ጠቅላይ ሚኒስትር ኃይለማርያም በተደጋጋሚ ሲሰሙን ሲናገሩ ሰምቻለሁ። እና የኢትዮጵያ ህዝብ ፍላጎት የሚያዳምጥ መንግስት ከሆነ ይህ መንግስት ለምንድን ነው ታዲያ እነዚህን ነገሮችን ህዝብ ጠይቋልና ህዝብ ፈልጓቸዋልና ለምንድን ነው እዛ ላይ ታዲያ መልስ ማናይ ነው? ጭራሽ ጠቅላይ ሚኒስትሩ ማስረጃ የለኝም የኢትዮጵያ ባለስልጣናት ስልጣንን ለግል ጥቅማቸው ማዋላቸው መረጃ ነው እንጂ ማስረጃ የለኝም ብለዋል። ኢትዮጵያ ህዝብ ግን በአመራሮቹ እንደተቸገረ በተደጋጋሚ ራሳቸው ጠቅላይ ሚኒስትሩ ሲናገሩ ሰምተናል። እና ግራ የሚያጋባ ነገር ብቻ ሳይሆን የሚያሳዝን ነው። እንደ አንድ የሀገር ልጅ በጣም በጣም ይሰማሻል። መንግስት እንደዚህ ሲሆን እንደዚህ እና ቀልድ በሚመስል ደረጃ ነው እንደዚህ የሚወራው። እና በእውነት የህዝብ ፍላጎት ማድመጥ የሚፈልጉ ከሆነ ጠቅላይ ሚኒስትሩ የህዝብ እኮ አሁንም እያለቀሰ እኮ ነው። እና የኢትዮጵያ ህዝብ የስቴት ኦፍ ኢመርጀንሲው ለአራት ተጨማሪ ወራት ማራዘም ኢትዮጵያ ህዝብን ችግር ያቃልላል ብሎ የሚያስቡ ከሆነ ጥሩ፣ አራት ወር ረዥም ጊዜ አለ። ግን ይሄ ነው ወይ ኢትዮጵያ ህዝብ ይፈልግም? ኢትዮጵያ ህዝብ ተጠያቂነትን አይፈልግም ወይ? ለምንድን ነው መንግስት ተጠያቂነትን ተግባራዊ ማድረግ ያልቻለው? ለምንድን ነው መንግስት የሚገባውን ፕሮሚስ ተግባራዊ የማያደርገው? እውነት ኢትዮጵያ ህዝብ ፍላጎት ከሆነ ተግባራዊ ማድረግ የሚፈልግ ይህን መንግስት ይህ ጥያቄዎች በእውነት መጠየቅ ፈልጋለሁ። እዚህ አጋጣሚ መንግስትን ማለት ነው።
በሽብር ወንጀል ተጠርጥሮ ከሌሎች የኢንተርኔት አምደኞች ጋር ታስሮ የነበረው በኋላም ይህ ክስ ተቀይሮለት በዋስ ተፈቶ የነበረውና በድጋሚ በአስቸኳይ ጊዜ አዋጁ ስር ታስሮ የነበረው የተሐድሶ ስልጠና የተባለውን ስልጠና ወስዶ የተለቀቀው የኢንተርኔት አምደኛውና ጸሐፊው በፍቃዱ ኃይሉ በተባለው ጥናት ላይ ያለውን ጥርጣሬ ያንጸባርቃል።
እንግዲህ 82% የሚሆኑ የዳሰሳ ጥናት ተሳታፊዎች አስቸኳይ ጊዜ አዋጁ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባለው። እና እኔ ስሰማ በጣም ነው የደነገጥኩት። ምክንያቱም እውነት አይመስልም። እኔ አካባቢ ከማየው እና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው። የአስቸኳይ ጊዜ አዋጁ እንዲራዘም የሚፈልጉ የስርዓቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብአዊ መብትን እየጣሰ ቢሆን ስልጣኑን አጠናክሮ እንዲቀጥል የሚፈልጉ አይነት ሰዎች ካልሆኑ በስተቀር በግሌ ጤናማ አስተያየት ነው ብዬ ራሱ አልመለከት። አንድ ሀገር ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ያውም 82% በሚሆን ደረጃ ለማመን ነው የተቸገርኩት። ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡት ሰዎች አይነት ይወስነዋል። እንደዛ ነው ምንለው።
ጦማሪው በፍቃዱ መጀመሪያውኑ ይህ አዋጅ የስድስት ወር ጊዜውን ከጨረሰ በኋላ ይራዘማል የሚል እምነት እንዳልነበረው ይናገራል።
እውነቱን ለመናገር አልጠበቅኩም ነበረ። ምክንያቱም ለሀገር ኢኮኖሚ የሚሆን ገጽታ በጣም አስቀያሚ ነው የአስቸኳይ ጊዜ አዋጅ ማለት። ስለዚህ ይራዘምታል ብዬ አልጠበቅኩም ነበር። እና እንደውም እየሞከሩ እንግዲህ ውጤቱን እየሞከሩ መስሎኝ ነበር አንዳንድ አንቀጾችን ሲያነሱ እና ከአብዛኛው ሰው በተለየ እኔ ይነሳል ብዬ እርግጠኛ ነበር አዋጁ። እና ሲቀጥል ሲራዘም በጣም ነው የደነገጥኩት ማለት ነው።
መምህሩ ስዩም ተሾመ በዚህ አስቸኳይ ጊዜ አዋጅ በመታሰሩ ጉዳት እንደደረሰበት ሰው ሳይሆን እንደ አንድ ገለልተኛ ሰው ራሱን በመንግስትና በህዝብ ቦታ አስቀምጦ ሲገመግመው መንግስትም ሆነ ህዝብ ምንም አማራጭ የላቸውም ባይ ነው።
ህዝብ ደረጃ እዚህ ሀገር ውስጥ የዲሞክራሲ መዋቅሩ እንዳለ የፈረሰ ነው የሚመስለኝ። በሽብር ህጉ፣ በሚዲያ አዋጁ፣ እንደገና የበጎ አድራጎት ማህበራት ጋር ተያዘው አዋጅ አለ። እነዚህ አዋጆች እና አተገባበራቸው በዚህ ሀገር የዲሞክራሲ ስርዓት መዋቅሩ በራሱ እንዲፈርስ እና ህዝቡ ሀሳቡን፣ አስተያየቱን፣ አቤቱታውን፣ ብሶቱን ሊገልጽበት የሚችልበት ምንም ሌላ አማራጭ የለውም እና ያለው ብቸኛ አማራጭ በአደባባይ ወጥቶ ብሶትን የሚገልጽበት ነው እና በሌላ መንገድ ሀሳብና አስተያየቱን ያለውን ብሶትና መሻሻል ያለበትን ነገር የሚገልጽበት ሌላ አማራጭ ስለሌለው ብቸኛው አማራጭ አደባባይ ወጥቶ በተቃውሞ ይሁን በአመፅ መልኩ መግለጽ ነው። ስለዚህ አስቸኳይ ጊዜ አዋጁ ሲነሳ ያው ህዝቡ ወደዚህ ያለ አካሄድ ሊገባ እንደሚችል መንግስትም የገመተ ይመስላል። እኔም በግሌ ማስበው እንደዛ ነው። ከመንግስት ወገን ሆነ ስታስቢው በ2008 መጨረሻ አካባቢ ነሐሴ ወር ላይ ጠቅላይ ሚኒስትሩ የሰጡት አንድ መመሪያ ነበር። ሁሉም የጸጥታ ኃይሎች የሕግ በላይነት እንዲያስከብሩ አዝዣለሁ የሚል የሰጡት መመሪያ ነበር። ለእኔ የአስቸኳይ ጊዜ አዋጁ በአግባብ ተግባር የዋለው ያኔ ነው ብዬ ነው የማስበው። ምክንያቱም ወደዛ የተካሄደበት መሰረታዊ ምክንያት መንግስት በተለያዩ ሀገሪቱ አካባቢዎች የሚፈጠሩ ያለመረጋጋት ችግሮችን በአካባቢ ፖሊሶች፣ በክልል ልዩ ኃይሎች መቆጣጠር ሲሳነው፣ ከዛም አልፎ በፌዴራል ፖሊስ ለመቆጣጠር ሞክሮ ሳይቻል ሲቀር ያው መከላከያ ወይም የሀገር መከላከያ ሰራዊትን እንደ ፖሊስ የመጠቀም አይነት አካሄድ ነው የምታይበት። እንደዚህ ያሉ ሁኔታዎችን በአንዴ በተለያዩ ቦታ የሚከሰቱ ነገሮችን በአንድ ለመቆጣጠር አቅሙን ያለው ከመንግስት አንጻር ስታየው መከላከያ ሰራዊት ነው እና አሁን በዚህ አስቸኳይ ጊዜ አዋጅ ውስጥ በተግባር የምትመለከችው መከላከያ ሰራዊት ልክ እንደ ወታደር የመጠቀም ስለሆነ ከዛ ውጭ መንግስት ቀጥሎ ሊመጣ የሚችለውን አመፅና ተቃውሞ ሊቆጣጠር የሚችልበት ሌላ መንገድ ያለው አይመስለኝም።
ከ15 ቀናት በፊት በአዋጁ ላይ መሻሻሎች መደረጋቸው ይፋ ተደርጓል። በዚህ መሰረት የኢትዮጵያ መንግስት የልማት ቦታዎች በሚል በሚጠራቸው አካባቢዎች ተጥለው የነበሩ የሰዓት እላፊ ገደቦች መነሳታቸውን፣ ያለ ፍርድ ቤት ትዕዛዝ ብርበራ በቁጥጥር ስር መዋል፣ ንብረት መያዝ፣ በራዲዮ፣ በቴሌቪዥን፣ በጽሁፍና በፎቶግራፍ፣ በቲያትር እንዲሁም በፊልም የሚተላለፉ መልእክቶች ላይ ተጥለው የነበሩት እገዳዎች ተነስተዋል ተብሏል። ይህም ሆኖ የቀደመውና አሁን የተራዘመው አዋጅ በሚፈጸምበት ወቅት የዜጎች ሰብአዊ መብት እንዲጠበቅ በሕዝብ ተወካዮች ምክር ቤት ማሳሰቢያ ተሰጥቶበታል። በዚህ አዋጅ ስር የነበረውን የሰብአዊ መብት አያያዝ በተመለከተ ያለውን አስተያየት እንዲሰጥ ለመምህሩ ስዩም ጥያቄ አቅርቤለት ነበር።
አዋጁ ከታወጀ ጊዜ ጀምሮ የመጀመሪያዎቹን ያው ከሞላ ገደል 3 ወራት እኔ እስር ቤት ውስጥ ነው ያሳለፍኩት እና ያው እዛ በነበርኩበት ጊዜ ያው የተለያዩ ሚዲያዎች ላይ ወጥተዋል። እዛ ሰብአዊ መብት ጥሰት እንደነበረ ያው እኔ በራሴ ከደረሰብኝ ነገር መናገር እችላለሁ። ከዛ ውጪ የአስቸኳይ ጊዜ አዋጁ በራሱ የሚደነግገው በዋናነት የህገ መንግስቱ አንቀጽ 18 በማንኛውም መልኩ ሊጣስ አይገባም ነው የሚለው የአስቸኳይ ጊዜ አዋጁ ላይ ራሱ የተቀመጠው በህገ መንግስቱ መሰረት እና አንቀጽ 18 የሚለው ያው ዜጎች ላይ የሰብአዊ ድርጊት መፈጸም የለበትንም። ያ ነገር ደግሞ አንደኛ እኔ በግሌ ላይ በራሴ ላይ ተፈጽሟል። እኔ ታስሬ በነበርኩ ቤት አዲሶ መካከል ተመሳሳይ ነገሮች ተፈጽሟል። ምናልባት በሁለተኛ ዙር ገብቶ በነበሩ ሰዎችን ሲሆን እነሱን አናግሬ ነበር። እንደኛ እኛ ላይ የደረሱ አይነት ድብደባና የስቃይ ምርመራ እንዳልደረሰባቸው ነግረውኛል። ያ አንድ ነገር ነው። ያ እንዳለ ሆኖ ግን ቤተሰብ ያላቸው ዜጎችን ሰዎች የራሳቸው ህይወት ያላቸውን ሰዎች ያለ በቂ ማስረጃ እንድን ብለው በጥርጣሬ ወስደሽ ለወርና ሁለት ወር አንድ ጦር ላይ ያለ የጦር ማሰልጠኛ ተቋም ውስጥ ማቆየት በራሱ እኮ ኢሰብአዊ ነው። የአይዚ ዜጎችን መብት የሚጥስ እኮ ነው። እዛ ሄደው መደብደብና ስቃይ ምርመራ መድረሱ ብቻ ሳይሆን እዛ መሄዱ መወሰዱ ራሱ በነጻነትሽ ላይ ያ እንደዚህ ያለ ገደብ መፈጠሩ በራሱ እኮ የዜጎችን መብት የሚጥስ ነው እና አግባብ አይደለም። እንደገና እንዳልሽው ያው የግድ ያለን እንደ ሀገር ያለን ተስፋ ያው ዲሞክራሲያዊ ስርዓት ገንብተን ለሁላችን የምትሆን ሀገር መመስረት ነው እና አሁን ያለው አካሄድ ወደዛ ሊወስደን የሚችል ነው ወይ ብለሽ ስትይ አይመስለኝም። መንግስትም ህዝቡን ይፈራል፣ ህዝቡን መንግስትም እየፈራ በመፈራራት ያለንበት ሁኔታ ነው ያለው። በዚህ ሁኔታ የተሻለ ነገር ይመጣል ብዬ አላስብም።
ለጦማሪው በፍቃዱም ተመሳሳይ ጥያቄ ሰንዝሬለታለሁ።
እንግዲህ እንደሚታወቀው እኔ ከገና ከአስቸኳይ ጊዜ አዋጁ ሰለባዎች አንዱ ነኝ እና ሰብአዊ መብት ለምሳሌ ሀሳብን የመግለጽ ነጻነት ነኝ ይጨምራል እና እኔ ሲጀመር የታሰርኩት ራሱ ሀሳብን በነጻነት በመግለጽ ነው እንጂ ምንም አይነት የሚያመሳሳ ንግግርም አልተናገርኩም፣ አልተጠቀሰብኝም። እሱ ራሱ አንድ ምሳሌ ነው እና በታሰርኩበት ወቅትም ታድሶ ተብዬ በጣም በሚያሳቅቅ ሁኔታ አዋሽ 7 ውስጥ የወታደር ካምፕ ውስጥ ነው ለ33 ቀን ስልጠና ተሰጥቶኛል። ስልጠናው ኢንዶክትሪኔሽን የነበረው እንጂ ሲጀመር ከተባለው ግብ ጋር ራሱ በምን እንደሚገናኝም አላቅምና እዛ የታዘብኳቸው በጣም በጣም በርካታ የሰብአዊ መብት ጥሰቶች አሉ። ከአያያዛችን ጀምሮ ማለት ነው። እንደ ሰልጣኝ ነው ትርክ የምትደረጉት እንጂ እንደ እስረኛ አይደለም ተብሎ፣ ግን ከእስረኛ ባነሰ ጠበቃና የቤተሰብ አክሰስ ሳይኖረን ለጤና ራሱ ተስማሚ ያልሆነ ምግብ እየበላን በአስቸጋሪ ሙቀት ውስጥ ውሃ ሳናገኝ ነው የከረም ነው ማለት ነው። ከዛ ውጭ እንግዲህ ከኛ ውጭ ድብደባም ድረስ የደረሰባቸው እግራቸው የተሰበሩ ሰዎች ነበሩ። ከዛም በላይ በጣም ብዙ አሰቃቂ ሌላ ጭንቀቱ እና የስነ ልቦና ቀውሱ ሳንቆጥር ማለት ነው። ስለዚህ ሰብአዊ መብት ጥሰት ህጋዊ እውቅና ያገኘበት ጊዜ ነበር የስቴትስ ኤመርጀንሲው የሚያስቸኳይ ጊዜ አዋጁ። ስለዚህ አሁንም ቀጣዩ ላይ እኔ ምንም አይነት ዋስትና ይኖራል ብዬ ለማለት ይከብደኛል። በጣም
ቸገራለሁ። በኢትዮጵያ በጥቅምት ወር 2008 ዓመተ ምህረት በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ አማራ ክልል ተሻግሮ ሀገሪቱን ለ11 ወራት ወዳልተረጋጋ ሁኔታ ከቷት ነበር። በዚህ ጊዜ ውስጥ ብዙ ሰዎች መገደላቸውን፣ መታሰራቸውንና ከመኖሪያ ቀያቸው መፈናቀላቸው ይታወቃል። ስምምነት ላይ የሚያደርስ ቁጥር ባይኖርም ከአንድ ወር በፊት የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ሪፖርት በነሐሴ ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ 500 ሰው መገደሉን መግለጻቸውን ጠቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ሪፖርት እስከ ጥቅምት 2009 መጨረሻ አደረኩ ያለውን ጥናት ጠቅሶ 800 ሰው መገደሉን ይፋ አድርጓል። ሀገር ውስጥ የሚገኙ የተቃዋሚ የፖለቲካ ፓርቲዎች ደግሞ የሟቾቹን ቁጥር ከዚህ ከፍ ያደርጉታል። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች መታሰራቸውንና መፈታታቸውን፣ አሁንም በእስር ላይ የሚገኙ እንዳሉ መዘገባችን ይታወሳል።